Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ታክሲዋ ሞልታለች። መስታወት አድረጋውም እዚህ ጋቢና አብራኛለች።
ሰላም እንደምናመሻችሁ። የኢትዮጵያ መንግስት በአስቸኳይ ጊዜ አዋጅ ያካተታቸው ወይም የተከለከሉ መብቶች የሀገሪቱን ሁኔታ ወደ ከፋ አዘቅት ሊያስገቡ እንደሚችሉ ዓለም አቀፉ የመብት ተቋም አምነስቲ ያሳሰበ።
ቢያንስ 600 ሰዎች ኦሮሚያ ውስጥ እስካሁን እንደሞቱ፣ በአማራ ክልል ደግሞ ቢያንስ እስከ 200 የሚደርሱ ሰዎች ላይ ህይወታቸው ላይ አደጋ ህይወታቸው እንዳጡ
የአምነስቲ የኢትዮጵያ መረጃ አጠናቃሪ ፍስሐ ተክሌ ማብራሪያ ይሰጡናል። የአሜሪካ ድምፅ ያነጋገራቸው ነዋሪዎች ደግሞ በተለይ በኦሮሚያ በርካታ ቁጥር ያላቸው ሰዎች እየታሰሩ መሆኑን፣ ከምሽቱ 12 ሰዓት እስከ ማለዳው 12 ሰዓት ድረስ ደግሞ የሰዓት እላፊ እየተተገበረ መሆኑን ነዋሪዎች ገልጸውልናል።
እናቱ ላይ ያለችው እሳትና ምን ምናምን የሚሰራ እናቱ ላይ ያለ አይደል? እሱን ፊቱ እያሉ ነው በግድ።
እነኛን ቻናሎችን በፊትም የለኝም ገጥሜ መላቅም። ያንን ማንን መጥቶ ይሄ ነው ለምን ይሄን ገጠምክ ለምን እንትን አልከ ብሎኝ ያለን ሰው የለን።
እናንተስ በያላችሁበት ከተሞች ያለው ሁኔታ ምን ይመስላል? በፌስቡክ አት ቪኦኤ አማሪክ ላይ አስተያየቶቻችሁን ላኩልን። በአስቸኳይ ጊዜ አዋጁ ዙሪያ የህግ ባለሙያ ማብራሪያ ተከታይ ክፍል ይዘናል።
ታክሲያችን ሙሉ ናት። እንግዲህ አብራችሁን ቆዩ። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
የጋቢና ቪኦኤ አድማጮች እንደምናመሻችሁ፣ በድጋሚ ለዜናው መስታወት አራጋው ነኝ። የኢትዮጵያ መንግስት በሰላማዊ ተቃዋሚዎች ላይ የሚያደርሰውን ጥቃት እንዲያቆም በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሳማንታ ፓወር አሳሰቡ። የኢትዮጵያ መንግስት የተያያዘውን የጅምላ አፈሳና እስራት እንዲያቆም ያሳሰቡት አምባሳደሯ ባለፈው ዓመት ሚያዝያ ወር የታሰረችው የተቃዋሚ አባል ብሌን መስፍን እንደገና እንደታሰረችም አስታውሰዋል። አምባሳደር ፓወር በትዊተራቸው ባስተላለፉት መልእክት የኢትዮጵያ መንግስት የጀመረው አፈና የሚያዋጣው ሳይሆን ራሱን የሚጎዳ እንደሆነም አመልክተዋል። የዩናይትድ ስቴትሱ አምባሳደር ሳማንታ ፓወር ይህን ማሳሰቢያ ያስተላለፉት የኢትዮጵያ መንግስት አሁን በቅርቡ ይፋ ባደረገው የአስቸኳይ ጊዜ አዋጅ ምክንያት ተቃውሟቸውን ከገለጹ ከሌሎች ምዕራባውያን ዲፕሎማቶች ጋር በመሆን ነው። አውሮፓ ውስጥ ያሉ ፖሊሶች በ52 ሀገሮች ባካሄዱት የተቀነባበረ አሰሳ በድምሩ 314 ሰዎችን በቁጥጥር ስር አዋሉ። በርካታ ዓለም አቀፍ የሰዎች መናድ ወንጀለኞችን አጋለጡ ሲል ዩሮፖል ዛሬ ረቡዕ ይፋ አደረገ። ይህ አሰሳ የተካሄደው ዋባ ቢሮ ዘ ሂውጅ ውስጥ ከሆነው ዩሮፖል ጽህፈት ቤት ሲሆን አሰሳውን ያካሄዱት እያንዳንዳቸው ሀገሮች ተወካዮችም በዚያው ተገኝተው በተመሳሳይ ሰዓት መመሪያዎችን እንዳስተላለፉም አስታውቋል። አንድ ጊዜ በሚካሄደው አሰሳ የ16 ሀገሮች ልዩ ፖሊሶች ናቸው በልዩ ልዩ ሀገሮች በተመሳሳይ ሰዓት የሚንቀሳቀሱት። ህገወጡ የሰዎች መናድ ዋና መረብ አብዛኛው ምንጩ ናይጄሪያ፣ እስያ፣ ምስራቅ አውሮፓ ውስጥ ሲሆን ከዚህ የሰዎች መናገድ ጋር ህገወጥ የኢሚግሬሽን እንቅስቃሴም ትኩረት እንደተደረገበት ታውቋል። ወደ መጨረሻው ዜና ስናልፍ አፍጋኒስታን ውስጥ በሚካሄደው ጦርነት በመጀመሪያዎቹ የ2016 9 ወራት ብቻ ከ8000 በላይ ሰዎች ቆስለዋል፣ ወደ 2600 ያህል ሞተዋል ሲል የተባበሩት መንግስታት ድርጅት አስታወቀ። በጦርነቱ የደረሰው የህገ ወጥ መጥፋትና የመቁሰል አደጋ ዛሬ ረቡዕ ያስታወቀው በአፍጋኒስታን የድርጅቱ ሚሽን ረዳት በጦርነቱ የተጠመዱት ወገኖች ሲቪሉን ማህበረሰብ ከመጉዳት እንዲታቀቡ አሳስቧል። እንደ አውሮፓውያን አቆጣጠር ከ2013 ጀምሮ በተለይ በህጻናት ላይ የሚደርሰው የህይወት መጥፋት እንዳሳሰበውም ድርጅቱ አስታውሷል። በዚህ በያዝነው የአውሮፓውያኑ 2016 ዓ.ም 2461 ህጻናት ላይ አደጋ መድረሱን ያመለከተው ይህ የአፍጋኒስታኑ ሚሽን ከዚህ ውስጥ 639ኙ መሞታቸውንና በ1822ቱ ላይ ደግሞ የመቁሰል አደጋ እንዳጋጠመ ጠቅሷል። ከዚህ ውስጥ 61 በመቶ ያህሉ በታሊባኑ ጸረ መንግስት ኃይሎች የተፈጸመ እንደሆነ ሚሽኑ አልሸሸገም። ለዛሬ ያዝናቸው ዜናዎች እነዚህ ነበሩ። ወደ ቀሪው የካፒና ቪኦኤ ዝግጅቶች ልመልሳችሁ።
የጋቢና ጉዞአችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜርና
እኔም መስታወት አራጋው አብረን ካድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
ኢትዮጵያ በአስቸኳይ ላለፉት 10 ቀናት በአዋጅ እየተዳደረች ነው። በሀገሪቱ በኦሮሚያና አማራ ክልሎች ሲካሄዱ የሰነበቱ ተቃውሞዎችና ሁከቶችን ተከትሎ መንግስት ያወጣው የአስቸኳይ ጊዜ አዋጅ የዜጎችን መብት ከመገደብ አልፎ ዘለቄታ ያለው ለውጥ ለማምጣት የሚያስችሉ ሁኔታዎችን አይፈጥርም ሲል አንድ የመብት ድርጅት አስታወቀ። አምነስቲ ኢንተርናሽናል እንደሚለው ከሆነ በኢትዮጵያ የብዙሃን ድምጽ የሚሰማበትና ዜጎች ራሳቸውን የሚመሩበት ስርዓት መፍጠር እንጂ በዜጎች ላይ ግድያ መፈጸምና ማሰር እንዲሁም ሰፊ የመብት እቀባ ስርዓትን ማስፈን መፍትሄ አይሆንም ብሏል። ማምሻውን የአምነስቲ የኢትዮጵያ መረጃ አጠናካሪ አቶ ፍስሐ ተክሌን ሄኖክ አነጋግሯቸው ነበር። ወደ ሰው እንለፍ።
የአምነስቲ ስጋት ምንድን ነው? እነዚህ ተቃውሞዎች እንግዲህ ረጅም ጊዜ ቀጥለዋል። በሀገሪቱ ታሪክ ውስጥ እንግዲህ እንደዚህ ስፋት እና ቀጣይነት ያለው ተቃውሞ ሲካሄድ ያውም ተቃውሞ የመጀመሪያው ነው እና ለዚህ ተቃውሞዎች ደግሞ ብዙዎቹ ባለን ሪከርድ መሰረት ሰላማዊ ነበሩ። መንግስት የሰጠው ምላሽ ግን በኃይል የታገዘ ብዙ ሰዎች የሞቱበት፣ ብዙ ሰዎች የታሰሩበት እና የቆሰሉበት ምላሽ ነው የተሰጠው እና ይሄ ነገሮችን ከጊዜ ወደ ጊዜ ላይ በተለይ በቅርብ ጊዜ ኢሬቻ ላይ ከተፈጠረው ሁኔታ አንጻር ወደ ንብረት ማጥፋት እና አንዳንዴም በመሳሪያ የታገዘ ኢንጌጅመንት ታይቷል። ይሄ ሁሉ እንግዲህ ከመንግስት በተሰጠው የኃይል ምላሽ ነው የሚል አናሊሲስ ወይም ደግሞ ትንታኔ ነው ያለን።
እንግዲህ በአምነስቲ ባሰባሰበው መረጃ መሰረት ምን ያህል ሰዎች ናቸው በአጠቃላይ የሞቱት? በቁጥጥር ስር የዋሉትስ በአግባቡ ይታወቃሉ ወይ?
ባለን መረጃ መሰረት ኦፊሻል ቁጥር ማግኘት አስቸጋሪ ነው፣ ግን ከተለያዩ ሶርሶች ያገኘናቸውን በማጠናከር ቢያንስ 600 ሰዎች ኦሮሚያ ውስጥ እስካሁን እንደሞቱ፣ በአማራ ክልል ደግሞ ቢያንስ እስከ 200 የሚደርሱ ሰዎች ላይ ህይወታቸው ላይ አደጋ እንደደረሰ ህይወታቸው እንዳጡ መረጃ አለን። ግን ይሄን መጣራት ያለበት ነው። ምክንያቱም እኛ አነስተኛውን ግምት የምንይዘው ባሉት የተለያዩ ሶርሶች ግን ከዛም በላይ ሊሆን ይችላል።
የኢትዮጵያ መንግስት እንግዲህ በተደጋጋሚ በእናንተም ሆነ በሌሎች የሰብአዊ መብት ተሟጋች ድርጅቶች የሚወጡ መግለጫዎችን ያጣጥላል። በሀገር ውስጥ ሆነው መረጃ የማጠናቀር አቅሙ ስለሌላቸው፣ አቅምም ብቻ ሳይሆን የፈቃድም ጉዳይ አለ እዚህ ላይ፣ እንደዚህ አይነት መረጃ ሊያውቁ አይችሉም። ስለዚህ እነሱ የሚያወጧቸው መረጃዎች በተገቢ በመሬት ላይ ያለውን ሁኔታ አያሳዩም ይላሉ። የእናንተ ምላሽ?
ያው እንግዲህ የእኛ መረጃ ያንን አያሳይም ከተባለ ያው ነፃ የሆነ ኢንቨስቲጌሽን ሊኬድ የመፍቀድ እና የማመቻቸት ስራ ከመንግስት ነው የሚጠበቀው። የእኛን ቁጥር የሚጠራጠር ከሆነ የሚታመን አካል በጠየቀው መሰረት፣ ለምሳሌ የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽን ጠይቋል። የተለያዩ ስፔሻል ራፖርተሮች ሁኔታው በዓለም አቀፍ ተቀባይነት ባለው ስርዓት እንዲካሄድ ጠይቋል። ስለዚህ እነዚህ መፍቀር ነው ያለበት እንጂ አክሰስ ስለሌላችሁ ቁጥራቸው አይታመንም ማለት ከልክለህም እንደገናም ቁጥራቸው አይታመንም ብሎ ማለት አይቻልም።
እንግዲህ የኢትዮጵያ መንግስት የአስቸኳይ ጊዜ አዋጅ አውጥቷል። በዚህም የተከለከሉ መብቶች አሉ። ከነኚህ መብቶች እስኪ እናንተን የሚያሰጓችሁ የትኞቹ ናቸው? በኢትዮጵያ ያለውን የአስቸኳይ ጊዜ አዋጅ አስመልክቶ አምነስቲ የሚሰጠው ምክር እና ያለው አቋም ምንድን ነው?
እንደኛ የአስቸኳይ ጊዜ አዋጅ መውጣቱ ወይም የመብት ገደቦች መደረጋቸውን ክሪቲሳይዝ ማድረግ አንችልም። ግን የአስቸኳይ ጊዜ አዋጁ ዓለም አቀፍ የሰብአዊ መብት ሕግን ስታንዳርዶች ያጠበቀ ነው ወይ፣ ገደቦች ውስጥ ካለው ሁኔታ አንጻር ልክ ናቸው የሚለውን ላይ ኮሜንት ማድረግ እንችላለን። እና አንደኛው መነሳት የሚችለው ነገር አሁን ያለው የአስቸኳይ ጊዜ አዋጅ ላይ በተመለከተ አንደኛ ጂኦግራፊክ ከበሬጁ በሙሉ አገሪቷን ያካለለ ነው። እና ብዙዎቹ ግጭቶች ያሉት በተወሰኑ አካባቢዎች ሆኖ ሙሉ ሀገሪቷን ከበር ማድረግ በእነዚህ ገደቦች አንድ የሚያሳስብ ነገር ነው። ሁለተኛው ከጂኦግራፊክ ከቨሬጁ በተጨማሪ ደግሞ የኮማንድ ፖስት ተቋቁሟል እና የአስቸኳይ ጊዜ አዋጁን አፈጻጸም ሱፐርቫይዝ የሚያደርግ የሚቆጣጠረው የኮማንድ ፖስት በጣም ብዙ ፓወሮች ተሰጥተውታል። የኮማንድ ፖስት ሌጅስሌቲቭ አካል አይደለም፣ ሚኒስትርስ የተውጣጣ ነው። ብዙዎቹ እንደ ፕራይም ሚኒስትሩ ቼር የሚደረግ ነው እና እንደዚህ አይነት ሰፊ ፓወርን በተለይ በሰወርት ላይ እንደዚህ ትልቅ ፓወርን ስልጣንን ለአስፈጻሚው መስጠት ለአቢዩዝ ያጋልጠዋል። በተጨማሪ ደግሞ ሱፐርቫይዝ የሚያደርግ በተለይ ሰብአዊ መብት ጥሰቶችን የሚያቋቁመው ቦርድ እስካሁን አልተቋቋመም። ስለዚህ የመብት ጥሰቱ በሰፋ ደረጃ የመሆን እድሉ ሰፊ ነው እና እነዚህ ነገሮች ያሰጉናል። ከዚህ በተጨማሪ ወደ ስፔሲፊክ ሪስትሪክሽኖቹ ስንገባ ለምሳሌ ሪሃቢሊቴሽን ወይም ደግሞ ተሀድሶ እርምጃዎችን ሊወስድ ይችላል ይላል እና ተሀድሶ የሚለው ነገር በጣም ሰፊ ነው። ባለን ኤክስፒሪየንስ መንግስት ተሀድሶ ብሎ ተቃዋሚዎችን የሚያስቀምጣቸው ብዙ ጊዜ የሚሊታሪ ካምፕ ውስጥ ነው። በዴዛ በሸለቆ የመሳሰሉ ከመኖሪያ የራቁ ለተለያዩ በሽታዎች የተጋለጡ እና ደግሞ ባለን መረጃ መሰረት ደግሞ ብዙዎቹ እዛ ገብተው የወጡ ሰዎች ኢል ትሪትመንት ወይም ደግሞ ከሰባ አያያዝ ወጣ ያለ የሰባ አያያዝ ያጋጠማቸው ሰዎች ነበሩ። አሁንም የታሰበው ሪሃቢሊቴሽን ወይም ደግሞ ተሀድሶ በዚህ በአስቸኳይ ጊዜ አዋጁ እንደዚህ አይነት ነገሮችን ያሰበ ከሆነ ብዙ ሰዎች እንደ ለመብት ጥሰት አላስፈላጊ ለሆነ ለመብት ጥሰት ሊጋለጡ ይችላሉ። በተለይ ደግሞ እነዚህ ተሀድሶ ተብሎ የሚያዙና የሚጠበቁ ሰዎች ለፍርድ ቤት አክሰስ አይኖራቸውም። ስለዚህ አያያዛቸውን ፍርድ ቤት አይቆጣጠርም። መብት ጥሰት ደረሰብን ብለው ኮምፕሌን ማድረግ አይችሉም፣ መጠየቅ አይችሉም። ይህ እንግዲህ አንደኛው እንደጠቀስኩልህ ግን ብዙዎቹ ሪስትሪክሽኖች በተወሰነ ደረጃ በጣም ሰፊ ናቸው። ለምሳሌ ተቃዋሚ ፖለቲካ አካላት ጋዜጣዊ መግለጫ መስጠት የለባቸው። የአንድ የመልቲ ፓርቲ ሲስተምን ኮር ቫሊዩ የሚያጠፋ ነገር ነው። ፓርቲዎች መንቀሳቀስ እንዲችሉ ፍሪደም ኦፍ ኤክስፕሬሽን ሲኖራቸው ነው።
በጣም ነው የማመሰግነው አቶ ፍስሐ ተክሌ፣ የአምነስቲ የዓለም አቀፍ የሰብአዊ መብት ተሟጋች ቡድን የኢትዮጵያ መረጃ አጠናቃሪ፣ ለሰጡን ማብራሪያ እናመሰግናለን።
እኔም በጣም አመሰግናለሁ።
እያደመጣችሁት ያላችሁት ጋቢና ቪኦኤ ነው። በሄኖክ ሰማ እግዚአብሔርና በመስተዋት አድረገው እየተዘጋጀ የሚቀርበውን ፕሮግራም ጋቢና ቪኦኤ
ራዲዮ ሰከለ አሜሪካ ራ ጋቢና
በኦሮሚያ ክልል በተለያዩ ከተሞች ያነጋገርናቸው ነዋሪዎች ለአሜሪካ ድምጽ እንደተናገሩት ከአስቸኳይ ጊዜ አዋጁ በኋላ እስራት፣ በምሽት ቤት ፍተሻና የቴሌቪዥን ስርጭቶችን መከታተያ ዲሽ ነቀላ መኖሩን ተናግረዋል። ጽዮን ግርማ ወደ ተለያዩ ሰዎች ደውላ ተከታዩን አስተያየት ሰብስባለች።
አምቦ ከተማ ውስጥ ነኝ። ያ እንደሚታወቀው አምቦ ከትናንት ጀምሮ እስከ ዛሬ በጣም አሸባሪ ብሎ የኦሮሞ ህዝቦችን ፖሊሶችና ጋዞች በጣም የደበደቡ ነው። በዛ ተጨማሪ ዛሬ ደግሞ የቸር የሚባል የግል ትምህርት ቤት ነበረ። ያ ትምህርት ቤቱ የግል ትምህርት ቤት ነው። ከዛ ያው እንግዲህ ተማሪዎች ያው ምንም አሉም፣ ያው ዝም ብሎ እየተማሩ ነበረ። በእነሱ ያው መንስኤ አድርጎ ከዛ ገብቶ ያው ልጆች እንዳለ ይዞ ወደ እስር ቤት አስገቡ። ዛሬ ከአዋጅ በኋላ ማንም ሰው ወጥቶ መግባት አይቻልም። ዝም ብሎ ያለ ምንም ጥርጣሬ አምጣ ሞባይል ብሎ ሞባይል ይፈትሻሉ። ከፈለጉ ደግሞ ይዞ የእስር ቤትን ያስገባሉ። ሰዎች በጣም አሁን ለቢ ሁለት ለቢ ነው የምንሰራ እሳትና ወመን ሰዎችን ፍቱ እያሉ ነው። በግድ ማለት ነው፣ ሳይወድ በግድ ፍቱ እያሉ ነው።
ምኑ ነው ፍቱ የሚሉት?
ያ ዲሹና እንትኑ ሁለት ለቢው አይደለን?
እሺ፣ ከላይ አናቱ ላይ የሚሰቀለው?
አዎ፣ አናቱ ላይ ያለችው እሳትና ወመን ምናምን የሚሰራ አናቱ ላይ ያለ አይደል? እሱን ፍቱ እያሉ ነው በግድ።
እና ሰው ይፈታል?
እኛ እንዴት እንፈታለን? እየፈለገ ማየት መፍት እያሉ ነው። ያው እንግዲህ እምቢ ካሉ ደግሞ ያው እንደ የተለመደው እስር ቤት ማስገባት ነው።
አንተ ለምሳሌ ፍታ ተብለሃል?
እኔ በኩሌ ወንድሜ ጋር ነኝ እንጂ እኔ አላለኝም። ያው እንግዲህ ካሉስ እኔም አልሰማም።
ፍቱ የተባሉ ይሄን እንዲሽ ንቀሉ ኤሌን ቢዋን ከላይ ያለችውን እሷን ፍቱ የተባለ ሰው አይተሃል? አጋጥመሃል?
ትናንት ወደ አዋሮ ሰፈር የሆነ ልጅ ነበረ። ለምን ትፈታለህ ብዬ እኔ በራሴ ጠይቄ ነበረ። አባቴ እኔ መኖር ፈልጋለሁ፣ እነሱ ካልፈታ እስር ቤት ይገባል ያሉኝ ትናንት መጥቶ፣ ስለዚህ ነው እኔ የምፈታው አለኝ። እና ያለው ይሄ ነው። ትናንት ደግሞ ከሌቱ 9 ሰዓት ጀምሮ የሰው ቤት እየፈተሹ ነው። ከዛ አንድ እከሌ ተጠርጣሪ ነው፣ እከሌ ተጠርጣሪ ነው፣ ተጠርጣሪ ነው፣ ኦነግ ነው ብሎ ምናምን እያሉ፣ ከዛ ጠዋት ደግሞ ሲነሱ ይዞችን ይዞ እንዳለ ጨፈጨፉና እስር ቤት አስገቡ። 2 መኪና የሚሆኑ ሰው
እኔ የምኖርበት በቆጂ ነው። እኔ ስልኬ ማን እንደሰጠሽን ባላ እዚህ አካባቢ ከአስቸኳይ ጊዜ አዋጁ ወዲህ ሁሌም ነገር ሰላም ነው። መንግስት ሰራተኛው መደበኛ ስራውን በደንብ እየሰራ ነው። ሌላውም ነጋዴውም ትክክለኛ ስራውን እየሰራ ነው። ሁሉም ነገር በሰላም እየተካሄደ ነው። እንግዲህ ከበፊቱ ከአስቸኳይ ጊዜ አዋጁ በፊት ያለውና አሁን ያለው በጣም ቆንጆ ትልቅ ለውጥ አለ። በቆጂ አካባቢ ያንም ይህን ያህል የከፋ እና ችግር ውስጥ የገባበት ኮንዲሽን አልነበረም።
በፊት እንዴት ነበረ በቆጂ አካባቢ?
በቆጂ አካባቢ ከዙሪያው ከራቅራቅ ያሉ ቀበሌዎች ነው እንጂ በቆጂ አካባቢ ብዙም ችግር አልነበረም። ራቅራቅ ያሉ አካባቢዎች ላይ አንዳንድ ትንሽ የቀበሌ ጽሕፈት ቤትም ላይትም የደረሱ ትንሽ የንብረት መውደም አለ። ከዛ ባለፈ ሌላ በሰው ህይወትም ሆነ በንብረት ላይ በጣም የከፋ የሚባል ነገር አልሰማንም። ከሚዲያ ነው እኛ እንግዲህ የሌላውን የምናየው። ከዚ አኳያ ያለው በጎጂ አካባቢ ሰላም ነው።
ለምሳሌ አሁን ኢንተርኔት ቫይበር ይሰራል?
ኢንተርኔት እኔ በፊትም ተጠቃሚ አልነበርኩኝም፣ ሙክሬም አላየሁም። የሚጠቀሙ ሰዎች አልጠየኩኝም። እንግዲህ ጠይቄ ብነግርሽ ቆንጆ ነበር የሚሆነው። በፊትም ኢንተርኔት አልጠቀምም። አሁን
ቴሌቪዥን እስ ያሉ
ቴሌቪዥን አያለሁ።
ለምሳሌ እነ ኢሳትን ኦኤምኤን ይከታተላሉ?
በፊትም አልከታተልም፣ እነሱን አልከታተልም። እነኛን ቻናሎችን በፊትም የለኝም፣ ገጥሜ አላውቅም። ያንን ማንም መጥቶ ይሄ ነው ለምን ይሄን ገጠምክ ለምን እንትን አልከ ብሎኝ ያለን ሰው የለን። እኔ የመንግስት ስራ ነው የምሰራው። ሲገባም ልጆች እንግዲህ ይነግሩኝ ነበረ።
የመንግስት ስራ የት ነው የሚሰሩት?
እኔ መንግስት ስራ በጎጂ ውስጥ ነው የምሰራው። እንግዲህ መንግስትም ሪፖርትም አታድርጉ የተጠየቃቸው ስም እንትን አትበሉ ስላለ እኔ
ከህግ ጋር የተያያዘ ነገር ነው የሚሰሩት።
አዎ
የፖሊስ ኖት።
እኔ ፖሊስ አይደለሁም። እኔ መንግስት ስራ ነው የምሰራው። እንጂ ስራ ነው የምሰራው።
All right, everybody out there, this is Gabina VOA.
Gabina VOA.
Everybody, cuenta! Cuenta!
በኢትዮጵያ የተላለፈውን የአስቸኳይ ጊዜ አዋጅ አስመልክቶ የህግ ባለሙያ አስተያየት ይዘናል። ዶክተር ጸጋይ አራርሳ ናቸው። በትናንትናው ዕለት ማብራሪያ ሰጥተውን ነበር። ተከታዩ ክፍል ይቀርባል።
ዶክተር ጸጋይ፣ በኢትዮጵያ ውስጥ እየታየ ያለው የተቃውሞ እንቅስቃሴ፣ ለነገሩ ኢህአደግ ወደ ስልጣን ከመጣ ጊዜ ጀምሮ ባለፉት 25 ዓመታት ተቃውሞዎች በተለያየ መንገድ ሲገለጹ መቆየታቸው ይታወቃል። ተቃውሞ ተለይቶት አያውቅም ኢህአደግን። ግን በተለይ ባለፉት 2 ዓመታት ውስጥ የታዩት ሁኔታዎች እያደሩ እየዋሉ እያደሩ ወደ ኃይል ምላሽነት እየሄዱም ሄደው ነበር። ከተቃዋሚዎችም ወገን እስከ ግድያ ድረስ፣ ተኩስ እስከ መለዋወጥ ድረስ ደርሰዋል። ማምረቻ ተቋማት በእሳት ሲያያዙ ታይተዋል። እና እነዚህ ሁኔታዎች ይህንን በሀገሪቱ ውስጥ የነበረውን ሰላማዊ ትግል አቅጣጫ የማሳት ቢያንስ ቢያንስ በተቃዋሚዎች በኩል ማለት ነው አዝማሚያና አካሄድ አልነበረውም ብለው ያስባሉ?
አዎ እንግዲህ በኢትዮጵያ
እና ለምንስ እንደዛ ሆነ?
ከ1993 ጀምሮ ኢትዮጵያ ውስጥ የተቃውሞ እንቅስቃሴ አለ። በወቅቱ የተከፉ የፖለቲካ ቡድኖች
እርሱ አሁን 1993 በአውሮፓ አቆጣጠር ነው የሚሉኝ፣ ከ1983
85 ጀምሮ የኦነግ ለምሳሌ፣ ሌሎችም ድርጅቶች እንደዚሁ ያኮረፉ ድርጅቶች የትጥቅ ትግል እናደርጋለን ብለው ጫካ መግባታቸው ይታወቃል። ህገ መንግስቱ ከጸናም በኋላ የተቃውሞ እንቅስቃሴ ይደረጋል እና እነዚህ ተቃውሞዎች ግን በህጋዊ መንገድ ለምሳሌ በሰላማዊ ሰልፍ ለመግለጽ ሲሞክር፣ ሁልጊዜም ሲሞክር የኃይል እርምጃ ስለሚወሰድባቸው ሰዎች መለስ ይላሉ። በህጋዊ መንገድ ሲጠይቁ የተቃውሞ ሰልፎች እንደሆኑ ሲታወቅ ፍቃድ አይሰጥም እና በህገ መንግስቱ የሚጠየቀው ማሳወቅ ነው እንጂ ማስፈቀድ አይደለም። ነገር ግን የኢትዮጵያ መንግስት በተግባር የማስፈቀድ ግዴታ አለባችሁ እያለ ያልተፈቀደ ስብሰባ ነው በማለት ብዙዎችን ወደ እስር ሲወረውር፣ ወደ እስር ቤት ሲወረውር፣ ብዙዎችን አንዳንዴም እርምጃ እየወሰደ ሲገድል እንደዚህ እየታየ ቆይቷል። ነገር ግን ባነሰም በዛ ቢያንስ ቢያንስ የተወሰነ እንቅስቃሴ የማድረግ ስፔስ ነበረ። ለምሳሌ የፖለቲካ ፓርቲዎች ወደ ምርጫ ውድድር ይገባሉ፣ በምርጫ ዘመቻ ጊዜ አንዳንድ ንግግር ያደርጋሉ፣ የህዝብን ብሶት ያሰማሉ። ከዛ ፓርላማ ውስጥም ሲገቡ ፓርላማ ውስጥ አንዳንድ ጊዜ የህዝብን ብሶት ያሰማሉ። ብዙም ውሳኔ ላይ ባይሳተፉም ቢያንስ መንግስትን በመተቸትና የመንግስትን ፖሊሲዎች የህዝብን ድምጽ እንዲያካትቱ ለማድረግ ጥረት ሲደረግ ይታያል። ከ2010 ጀምሮ ግን በተለይ ደግሞ ከ2015 የመጨረሻው ምርጫ ማለት ነው እንደ አውሮፓ አቆጣጠር ኢህአዴግ እና አጋሮቹ የፓርላማውን 100% ከተቆጣጠሩ ወዲህ በአገሪቱ ላይ ደግሞ ሌሎች የፖለቲካዊ ምህዳሩን የሚያጠቡ ወይም የሚዘጉ ህግጋት እንደ ጸረ ሽብርተኛ ህግ፣ የፖለቲካ ፓርቲዎች ህግ፣ የፕሬስ ነጻነት ህግ፣ የበጎ አድራጎት ድርጅቶች ህግ፣ እነዚህ ሁሉ ከወጡ ጊዜ ጀምሮ ህዝብ ድምጽ አጣ። ድምጽ አልባነት፣ የፖለቲካ ተስፋ ቢስነት፣ ራሱን የሚገልጽበት ቦታና ምህዳር የማጣት ስሜት አንድ ላይ ተጠቃሎ መጣ። በአንጻሩ መንግስት 100% ስልጣን ይዣለሁ ስላለ ፍጹም የበላይነትና የአሸናፊነት የትራያምፋሊስትነት ስሜት ተጎናጽፎ መሄድ ጀምሮ ነበር። የሚገርመው መስከረም ላይ የተከፈተ ፓርላማ ነው በህዳር ላይ ከግንጪ እንደዚህ አይነት ተቃውሞ ሊገጥመው የጀመረው። እና ምንድነው አሁን እነዚህ ጥያቄዎች ውስጥ ይሄ ተቃውሞ ውስጥ የምናየው ነገር? ሶስት ጥያቄዎች ይታያሉ በሁሉም፣ በአማራ፣ በኮንሶ፣ በኦሮሚያ፣ በሌሎችም በደቡብ ክልል ያሉ የተለያዩ አካባቢዎች እንደዚሁም በአማራ ውስጥም በትግራይ ክልልም ጭምር የሚሰሙ ዋና ዋና ብሶቶች አሉ። የማህበራዊ ፍትህ ጥያቄዎች ናቸው። እነዚህ በምን ይገለጻሉ ሲባል አንደኛው የፖለቲካ ሪፕሬዘንቴሽን የውክልናና የድምጽ ማጣት ጥያቄ ነው። ሁለተኛው የማንነት ጥያቄ ነው። ለምሳሌ በወልቃይት፣ በቅማንት፣ በተለያዩ ሌሎች ቦታዎች የሚሰሙ የማንነት ጥያቄ አለ። በኮንሶ እንደዚሁ ከማንነት ጋር የተያያዘ የልዩ ወረዳነት ወይም የዞንነት ጥያቄ አለ። በቁጫ በተለያዩ ቦታዎች ቀደም ብሎ ያደሩ ብዙ ብሶቶች አሉ። ከዛ ባሻገር በኦሮሚያ ውስጥ ራስን የማስተዳደር በክልላችን የራሳችን ውሳኔ የመወሰን ስልጣን ወዘተ የሚለው ከፌዴራል መንግስቱ ተጠቃሚ ተግባራት እና ፖሊሲዎች በአዲስ አበባ ላይ ለምሳሌ ከሚወጣው ተጠቃሚ የመሆን መብት እና ክልሎቻችን የክልል ከተሞቻችንን በራሳችን ከተማ ልማት ህግ የማስተዳደርና የመወሰን እንደዚህ አይነት ጥያቄዎች ከዛም አልፎ ደግሞ አሁን ወጣቶቹ የሚያነሱት ጥያቄ የፌዴራል መንግስቱ የስራ ቋንቋ ኦሮምኛ መሆን አለበት፣ የፌዴራል መንግስቱ ከአዲስ አበባ መውጣት አለበት፣ ወይም ልዩ ጥቅሙ በአዲስ አበባ ላይ የኦሮሚያ መንግስት ልዩ ጥቅም መጠበቅ አለበት ወዘተ የሚሉ ጥያቄዎች አሉ። እነዚህ ጥያቄዎች ምንድን ነው የሚያሳዩት? የእውቅና ማጣት፣ የፖለቲክስ ኦፍ ሚስ ሬኮግኒሽን ልበለው፣ የእውቅና ማጣት ችግር አለ። እናም የባህል እውቅና ማግኘት በባህል አካባቢ ወይም ማንነት ላይ የተመሰረተ እውቅና ማግኘት ጥያቄ አለ። ሶስተኛው ችግር የማህበራዊ ፍትህ የምንልበቱ ምክንያት ፍጹም የሆነ የኢኮኖሚ የሀብት ክፍፍሉ እጅግ ኢፍትሃዊ መሆን ማለት በሀብታምና በድሀ መካከል ያለው ልዩነት እየሰፋ መሄድ ብቻ ሳይሆን ምስኪኖች በተለይ ደግሞ ቤት የለሽ፣ ስራ የለሽ፣ ቦታ የለሽ፣ መሬት የለሽ እየሆኑ ወደ ኢኮኖሚያዊ ተስፋ ቢስነት ኢኮኖሚክ ዲስፔር መግባት መጀመራቸው። የመሬት ነጠቃው በጣም ገዝፎ የሚወጣበት ምክንያት ሰዎች የመጨረሻዋ የገቢ ማግኛ የኑሮ ራስን መቻያ መንገድ መሬት ስለሆነ ያለው ሀብት እሱ ስለሆነ እሱን በፍትሃዊ በሆነ መንገድ መከፋፈል ስላልተቻለ ፍትሃዊ የሆነ ካሳ ሳይከፈል ስለሚነጠቁ
አስተያየቶቻችሁን ጋቢና ቪኦኤ ላይ አት ቪኦኤ አምሃሪክ ላኩልን፣ እናስተናግዳለን። የመጨረሻው ዘገባችን ወደ አዲስ አበባ የሚወስደን ይሆናል። በአየር ንብረት ለውጥ እንግዲህ ለውጡ የሚያስከትላቸውን ተጽዕኖዎች ለመቋቋም አፍሪካ የቴክኖሎጂና የመልሶ ማቋቋሚያ የገንዘብ እርዳታን የያዘ ስምምነት በፓሪስ ተፈርሟል። መለስካቸው አመሀ ከአዲስ አበባ ዝርዝሩን ልኮልናል።
ዛሬ አዲስ አበባ በሚገኘው የተባበሩት መንግስታት ድርጅት የስብሰባ ማዕከል የተከፈተው ስድስተኛው የአየር ንብረት ለውጥና ልማት በአፍሪካ ጉባኤ ዋና ርዕሱ ያደረገው የፓሪስ ስምምነት ለአፍሪካ ምን ይዟል የሚል ነው። የፓሪስ ስምምነት ከዓመታት በፊት በጃፓን ኪዮቶ ተደርሶ የነበረውን የአየር ንብረት ለውጥ ስምምነት የሚተካ አዲስ ስምምነት እንደሆነ ያስታወሱት በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን ባልደረባ ሚስተር ጄምስ ሞሮምቤርዚ፣ አዲሱ የፓሪስ ስምምነት የበካይ ጋዞችን ልቀት የመቆጣጠሪያ ስልቶችን ከመፍጠር ባሻገር ቀጣይ ልማት እንዳይቋረጥም ያረጋግጣል ብለዋል። የኮሚሽኑ ምክትል ጸሐፊና ዋና ኢኮኖሚስት ሚስተር አብደላ አምዶክ ደግሞ የፓሪስ የአየር ንብረት ስምምነት ለአፍሪካ ምን የሚጠቅም ጉዳይ ይዟል ለሚለው የጋዜጠኛ ጥያቄ ይህን መልሰው ነበር።
የፓሪስ ስምምነት አፍሪካን በየአቅጣጫው ይጠቅማታል። አንዱ በፋይናንስ በኩል የተደረሰበት ውሳኔ ነው። በአየር ንብረት ለውጥ ሳቢያ የሚከሰቱ ፈተናዎችን ለመቋቋም የሚረዳ በየዓመቱ 100 ሚሊዮን ዶላር ለአፍሪካ ተመድቧል። ብዙ ገንዘብ ነው። ከዚህ በላይ ግን የቴክኖሎጂ ጉዳይ ነው። ዓለም አረንጓዴ ቴክኖሎጂን ሊቀበል የተዘጋጀ ከሆነ ለእኛ በቴክኖሎጂው አንጻር ዘግይተን ለመጣን አፍሪካውያን በአብዛኛው የተፈተነው ቢሆንና በፍጥነት ከዘመናዊነት እየወጣ ያለውን ቴክኖሎጂ ጥቅም ላይ በመዋል የቀደመውን ዓለም ታሪክ መድገም አያስፈልገንም። ስለሆነም በእምርታ ወደፊት ተራምደን አረንጓዴና ከአካባቢያችን ጋር የሚጣጣሙ አዳዲስ ቴክኖሎጂዎችን መቀበሉ ለእኛ ጠቃሚ ነው።
ጄምስ ሙሮምቤርዚ በአፍሪካ ኢኮኖሚክ ኮሚሽን ከፍተኛ ባለሙያ በበኩላቸው የፓሪሱ ስምምነት በእያንዳንዱ አገር ላይ የጠቅላላውን የዓለም የአየር ሙቀት ለመቀነስ የሚወሰዱ እርምጃዎችን በየጊዜው እንደሚቀኝና እንደሚለካ የሚያስገድድ መሆኑን አስታውሰዋል። ይህ በራሱ ለአፍሪካ አህጉር ከፍተኛ ጥቅም ይሰጣታል ይላሉ።
The Paris Agreement also puts in place mechanisms for monitoring the impact of those.
የፓሪስ ስምምነት በተጨማሪም የሁለት ዲግሪ ሴንቲግሬድ ሙቀትን ወይንም ከዚያ በታች የ105 ዲግሪ ሴንቲግሬድ የፓሪስ ትልምን ለመምታት የሚሰሩ ሥራዎችን ለመለካት የሚያስችሉ ዘዴዎች ዘርግቷል። እነዚህ ሥራዎች በፈራሚ አገሮች የሚከናወኑ ናቸው። ይህ በእጅጉ አስፈላጊ ነገር ነው፣ ምክንያቱም የዓለም ሙቀት ከሁለት ዲግሪ ሴንቲግሬድ በላይ ከሆነ ለአፍሪካ ግዙፍ ፈተና ነው የሚጋርጠው። በዚህ ሁኔታ አፍሪካ የትኛውንም የዘላቂ ልማት ግብ ለማሳካት አይሆንላትም።
በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን ዋና ኢኮኖሚስት አብደላ ሐምዶክ የፓሪስ ስምምነት ለአፍሪካ አህጉር የሚያስገኛቸው ጥቅሞች እንዳሉ ሆነው የሰው ልጅ በዚች ምድር ላይ በአንድ ላይ ለመኖር ያለውን ቁርጠኝነትም ያሳየበት ነው ይላሉ።
ይህ ስምምነት ተግባራዊ የሆነበት ፍጥነት በእጅጉ የሚያስደንቅ ነው። ቀደም ብዬ እንደገለጽኩት አንዳንዶቹ ስምምነቶች በፊርማ ሲጸድቁ 10 ዓመታት ወስደዋል። ይህ ግን በ10 ወራት ተጠናቀቀ። ይህ የዓለምን ቁርጠኝነት ያሳያል። በዚህ ፕላኔት አንድ ላይ ነው የምንኖረው፣ እናም በአንዱ ክፍል የሚሆን ነገር ሁላችንንም ይሰማናል። ስለሆነም እነዚህን የሰው ልጆችን በሙሉ የሚፈታተኑትን ተግዳሮቶች ለመመከት አንድ ላይ መቆም አለብን።
የፓሪስ ስምምነት ተግባራዊ ሊሆን የቀረው ከዛሬ ጀምሮ ሲቆጠር 17 ቀናት ብቻ ናቸው። በእኛ አቆጣጠር ጥቅምት 25 ቀን 2009 ዓ.ም ወይም ኖቬምበር 4 ቀን 2016 ዓ.ም ስምምነቱ ተግባራዊ መሆን ይጀምራል። እስካሁን ድረስ 16 የአፍሪካ ሀገሮችን ጨምሮ 77 የዓለም ሀገሮች ስምምነቱን በፊርማቸው አጽድቀዋል። ይህ የበካይ ጋስ ልቀትን ለመወሰን ያስፈልግ ከነበረው በትንሹ የ55 ሀገሮች ድምፅ በጣም ከፍ ያለ ነው። ይህም የአየር ንብረት ለውጥ ሊያስከትል የሚችለውን ከፍ ያለ አደጋ ዓለም እንደተገነዘበ ያመለክታል ሲሉ የመስኩ ባለሙያዎች ይመስክረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
እንግዲህ የዛሬው የጋቢና ጉዟችን በዚሁ ተጠናቋል።
አስተያየቶቻችሁን
በፌስቡክ ቪኦኤ አማሃሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱ።
ስናስተናግዳችሁ ያመሸነው ሄኖክ ሰማግዜርና
እኔም መስታወት አራጋው ነበርን። ዝግጅታችንን በቴክኒክ ያቀነባበረው ሞቅቢል ያበሮ ነው። የጋቢና ዲጄ ማን ነው?
ዲጄ ፋትሱ የአፍሪካን በፍቅር ድክንት ያደርጋል። በነገራችሁ ላይ አርብ ዕለት የቀንጠዴ እያለ ከእናንተ ጋር አብሯችሁ ይቆያል። ሙዚቃዎቹን አዘጋጅቶ ከእናንተ ጋር ነው የሚሆነው።
ጉዟችሁ የሰመረ ይሁን እያል እንግዲህ እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኛለን።